ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች፣ ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ።
የተባበሩት መንግስታት ድርጅት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ኃላፊ ቬራ ሶንዌ ናቸው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
በቆቦ ከተማ ለሁለት ቀናት በተካሄዱ ተቃውሞችና ግጭቶች ጋር የተያያዘ በአብይ ርዕሳችን ዘገባ ይዘናል።
ጤና ይስጥልን አድማጮቻችን፣ እንደምንላችሁ አመሻችሁ። ዛሬ ሐሙስ ጥር 17 2010 ዓ.ም ነው የምናስተናግዳችሁ
አሉላ ከበደና
አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ ጋራ። የስርጭት ማንሽም ኦልድሪስ በቦታው ተሰይሟል። መልካም ምሽት እየተመኘን ወደ ዜና እናልፋለን። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን 7 ሰዎች መሞታቸውን ያነጋገርናቸው ነዋሪዎች ገልጠዋል። ከሟቾቹ ውስጥ አንድ ታዳጊና 2 የመከላከያ ሰራዊት አባላት እንዳሉበትም ነግረውናል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት አጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ በማለት መፈክሮችን የሚያሰሙ የከተማ ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው። ተቃውሞው ወደ ግጭት ተቀይሮ የመንግስት ተቋማትና መኪናዎች፣ የእርሻ ልማት ድርጅቶች፣ የፓርቲ ጽህፈት ቤት፣ የባለ ሀብቶች ንብረት እንዲሁም ዘርን መሰረት ያደረገ የተባለ ቤትና ንብረት መቃጠላቸውን ነዋሪዎቹ ይናገራሉ። በእነዚሁ ባነጋገርናቸው ነዋሪዎች ገለጣ መሰረት የመንግስት ታጣቂዎች ለተቃውሞ በወጣው ህዝብ ላይ በምድርና በአየር ጥቃት የፈጸሙባቸው ከመሆኑም በላይ ሄሊኮፕተሮቹ አሁንም ከመሸ በኋላም በከተማው ላይ እያንዣበቡ ይገኛሉ። ቀደም ሲል እንደገለጽ ነው በመጽሔት ዘገባ እናቀርባለን።
በፌዴራሉ ከፍተኛ ፍርድ ቤት 4ኛ የወንጀል ችሎት ጉዳያቸው እንደገና እየታየ የሚገኘውን 2 የኢንተርኔት አምደኞች ዛሬ መከላከያ ምስክሮቻቸውን ሳያቀርቡ መቅረታቸው ተገለጠ። የፍርድ ቤቱ ተለዋጭ ቀጠሮ ሰጥቷቸዋል። መለስካቸው አምሃ ዝርዝሩን ይዟል።
መከላከያ ማስረጃዎቻቸውን ሊያሰሙ ለዛሬ ተቀጥረው የነበሩት የኢንተርኔት አምደኞቹ ናትናኤል ፈለቀና አጥናፉ ብርሃኔ ምስክሮቻቸውን አሟልተው ለማቅረብ እክል ስላጋጠማቸው ምስክሮቻቸውን ሳያሰሙ ቀሩ። በጠበቃቸው በአቶ ሽብሩ በለጠ አማካኝነትም ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። አቶ ሽብሩ ለፍርድ ቤቱ እንዳብራሩት ከሆነ የደንበኞቻቸው ምስክሮች በከፊል ቀርበዋል። ይሁንና የጭብጦች መመሳሰል ስላለ ቀሪ ምስክሮች ተሟልተው እንዲሰሙ ፍርድ ቤቱን ጠይቀዋል። ከዚህም ባሻገር አንዳንድ የሰነድ ማስረጃዎች ከውጭ አገር ስለሚመጡ አንዳንዶቹም በኤምባሲዎች በኩል ለትክክለኛነታቸው ማረጋገጫ ተደርጎላቸው እንደሚመጡ በማስረዳት ፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱ በበኩሉ የመከላከያ ማስረጃዎቻቸውን ዝርዝር አስቀድመው ሊያስገቡ ይገባ እንደነበረ ገልጾ ይህ ለምን እንዳልተደረገ ጠይቋል። የተከላካይ ጠበቃ በበኩላቸው የምስክሮቻቸውን ትክክለኛ አድራሻና ሙሉ ስም አሟልተው የማያውቁ ስለነበረ ያልተጠናቀቀ ዝርዝር ማቅረብ ተገቢ አይደለም በሚል እምነት መሆኑን አስረድተዋል። በመጨረሻም ፍርድ ቤቱ የመከላከያ ማስረጃዎቻቸውን ዝርዝር ቀደም ብለው እንዲያስገቡ የመከላከያ ምስክሮቻቸውንም የካቲት 7 ቀን 2010 አቅርበው እንዲያሰሙ ቀጠሮ ቆርጧል። ናትናኤል ፈለቀና አጥናፉ ብርሃኔ በዚህ ችሎት የቀረቡት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ብሎ አቃቤ ሕግ በታች ፍርድ ቤት ውሳኔ ቅር በመሰኘት ባቀረበው ይግባኝ ላይ በሰጠው ውሳኔ መሠረት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ሙስና በአፍሪካ ውስጥ እያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑን አንዲት እናት ገልጠዋል። አፍሪካ በዚሁ በሙስና ምክንያት በዓመት 148 ቢሊዮን ዶላርስ እንደምታጣም ነው የተገለጠው። ይሄ የተገለጸበትን የአፍሪካ ህብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልእክቶችን እያብላላች መሆኑን ጠቁመዋል። በዚህም ላይ በኋላ መጽሔት ዘገባ ያቀርባል።
የኔዘርላንድስ መንግስት የኤርትራ ኤምባሲ ጉዳይ አስፈጻሚ ተከስተ ገብረ ምህድን ከአገር እንዲወጡ ማዘዙ ተቀባይነት የሌለው አድራጎት ነው ስትል ኤርትራ ተቃውሞ አሰማች። የኤርትራ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የኔዘርላንድስ እርምጃ የዲፕሎማሲ ግንኙነቶችን የሚመለከተውን የቪየና ድንጋጌ የሚጻረር የማናለብኝነትና የትንኮሳ ተግባር ነው ሲል ኮንኖታል። የኔዘርላንድ መንግስት የኤርትራ ኤምባሲ ኤርትራውያን ስደተኞችን እያስገደደ ግብር ያስከፍላል ሲል ወንጅሎ ነው አቶ ተከስተን ከአገሩ እንዲወጡ ያዘዘው። ኤርትራውያኑ ግብር የሚከፍሉት በፈቃደኝነት በአገር ውስጥ ለሚጠየቁት አገልግሎት እንደሆነ የአሜሪካ ድምፅ ያነጋገራቸው ዲፕሎማቱ ገልጠዋል። ይህም እንደ አውሮፓውያን ዘመን አቆጣጠር ከ1992 ዓ.ም አንስቶ በሚሰራበት የአገራችን የግብር ህግ መሰረት እንጂ ፈጽሞ አስገድደን አናውቅም ሲሉ አስተባብለዋል። ኔዘርላንድስ ነዋሪ ትውልድ ኤርትራዊ ነጻ ጋዜጠኛ ሀብቶም ዮሐንስ በበኩሉ ኤርትራውያን ጉዳይ ማረጋገጫ ደብዳቤ ወይም ፓስፖርት ለመሳሰሉ አገልግሎቶች ወደ ኤምባሲው ሲሄዱ የዳያስፖራ ግብር ካልከፈሉ አገልግሎቱን ይከለክላሉ። የኔዘርላንድስ መንግስት በእጅ አዙር ተጽዕኖነት የተመለከተውም ይህንኑ አድራጎት ነው ብሏል። የኔዘርላንድስ አምባሳደር ቀርበው ማብራሪያ እንዲሰጡ የኤርትራ መንግስት መጠየቁን የጠቆመው የውጭ ጉዳይ ሚኒስትሩ መግለጫ ተገቢውን አጻፋ ለመውሰድም አቅደናል ብለዋል።
አድማጮች፣ የአሜሪካ ድምጽ ራዲዮ በአማርኛ የሚያሰማውን ፕሮግራም የምሽቱን ዜና ነው የምትከታተሉት። የሶማሊያ መንግስት ባለፈው ሳምንት ከአልሻባብ ካምፕ ያስለቀቃቸውን 35 ልጆች ለወላጆቻቸው ከማስረከቡ በፊት ወደ ማገገሚያ ቦታ ሊልካቸው መሆኑን አስታውቋል። በእንዲህ አይነት ሁኔታ ያለፉትን ልጆች ከቤተሰብ ጋር የማገናኘቱን ፕሮግራም የሚመሩት አብድራሺድ ኢብራሂም መሐመድ እንደተናገሩት እነዚህ ከ18 ዓመት ዕድሜ በታች ያላቸው ልጆች ለምን ያህል ጊዜ በአልሻባብ እንደታገቱ ማጣራት ይኖርብናል። እናም ከቤተሰቦቻቸው ጋር ከማገናኘታችን በፊት ትክክለኛ ሕይወት ምን አይነት ጉዞ እንዳለው ልናስተምራቸውም ግድ ነው ሲሉ ተናግረዋል። 35ቱን ልጆች ባለፈው ሳምንት ከአልሻባብ ማጎሪያ ወይም ካምፕ ያስለቀቁት የዩናይትድ ስቴትስና የሶማሊያ ልዩ ኃይሎች መሆናቸውም ተገልጧል።
አሜሪካ ትቅድም የሚለውን አጀንዳቸውን ያብራሩበታል በተባለ ጉዞ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በስዊዘርላንዷ መዝናኛ ከተማ ዳቮስ እየተካሄደ ባለው የዓለም ምጣኔ ሀብት መድረክ ላይ እየተሳተፉ መሆናቸው ተገለጠ። የሚስተር ትራምፕ ፖሊሲ ዓለም አቀፍ የንግድ ስምምነቶችንና ውሎችን እንደገና እንዲፈተሹ ወይም ለድርድር እንዲቀርቡ የሚጠይቅ ሲሆን ዋሽንግተንም በአንዳንድ ገቢ ሸቀጦች ላይ አዳዲስ ታሪፎችን እንድትጥል አድርጓታል። የዳቮስ መድረክ ተሳታፊዎች ዛሬ በዓለም ውስጥ እየታዩ ያሉ የአመለካከት ግጭቶችን ማስተናገድ ይኖርባቸዋል እየተባለም ነው። ሄንሪ ሪጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል።
የዓለም ምጣኔ ሀብት መድረክ ለዓለም የፖለቲካና የንግድ መሪዎች ሊታይ የሚገባው ቦታ ነው ነው የሚባለው። የዘንድሮው የዓለም ኢኮኖሚ መድረክ ላለፉት 18 ዓመታት ሥራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ሲሳተፍበት የአሁኑ የመጀመሪያ ሊሆን ነው። በጉባኤው ላይ የተገኙት የመጨረሻው የአሜሪካ ፕሬዚደንት ቢል ክሊንተን ነበሩ፣ በ2000 ዓ.ም በአውሮፓ የዘመን አቆጣጠር። የዓለሙ ምጣኔ ሀብት መድረክ ፕሬዚደንት ቦርዥ ብሬንድ ተስፋቸው የነቃ ነው።
We strongly believe in dialogue and I think the fact that the president of the US is here
በመነጋገር በብርቱ እናምናለን። የዩናይትድ ስቴትስ ፕሬዚደንትም የተሻለ በተካከል ባለበት ዓለም አቀፋዊው ስርዓት ግሎባላይዜሽን ላይ ውይይት የሚከፍቱ ይመስለኛል።
ፕሬዚደንት ዶናልድ ትራምፕ የጉባኤውን የመዝጊያ ንግግር ነገ አርብ ከማድረጋቸው በፊት የተነሳው ውጥረት ግን የእርሳቸው ግሎባላይዜሽንና ተያይዞም ነጻ የግብይት ስርዓት ወይም ግንኙነቶች ላይ ያላቸው ነጭናጫ የሚባል ጠባይ ነው። አሁን እየተሰራበት ያለው የንግድ አያያዝ አሜሪካን የሚጠቅም አይደለም ብለው የሚያምኑት ሚስተር ትራምፕ ከውጪ ወደ ዩናይትድ ስቴትስ በሚገቡ የልብስ ማጠቢያ መኪኖችና በፀሐይ ኃይል ሰብሳቢ ኤሌክትሮኒክ ጣውላዎች ወይም ሶላር ፓነልስ ላይ ከፍ ያለ የቀረጥ ጭማሪ የሚያሳድር ትዕዛዝ ትናንት ወደ ዳቮስ ከመውረዳቸው በፊት ፈርመዋል።
ኤግዜኪቲቭ አክሽንስ አፕሆልድ ዘ ፕሪንሲፕል ኦፍ ፌር ትሬድ ኤንድ ዴሞንስትሬት ቱ ዘ ወርልድ።
እነዚህ የማስፈጸሚያ ትዕዛዞች የፍትሐዊ ንግድን መርሆች የሚያጠናክሩና ከእንግዲህ አሜሪካ ጥቅም ሊመታባት የሚቻል ሀገር አለመሆኗን የሚያሳዩ ናቸው።
ጉባኤው ከትናንት በስተያ ማክሰኞ ሲጀመር የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ያስተላለፉት መልእክት ከአሜሪካው መሪ የአስተሳሰብ ዋልታ ጋር ፊት ለፊት የሚጋጭ ነው። የሞዲን አስተሳሰብ ወትሮ የአሜሪካ ወዳጅና አጋር የሆኑ የአውሮፓ ሀገሮችን መሪዎች ጨምሮ ቻይናና ጃፓንንም የመሳሰሉ ግዙፍ ምጣኔ ሀብቶች ይጋሩታል።
በመጨረሻም ነጭ ላልሆኑ ዜጎች መብት መከበር የቆሙ ብሔራዊ ማህበር NAACP የሚባለው በእንግሊዝኛው ምህጻረ ቃል የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤትን ማለት ነው ሆምላንድ ሴኪሪቲን ከሰሰ። ምክንያት ወደ 60 ሺህ የሄይቲ ፍልሰተኞች ከመባረር የሚያድናቸውን የዩናይትድ ስቴትስን ጊዜያዊ የመኖሪያ ፈቃድ እንዳያገኙ አግዷል በሚል። ማያሚ ሄራልድ የተባለው ጋዜጣ ትናንት ረቡዕ እንደዘገበው ክሱን በሜሪላንድ ውስጥ በሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት የመሰረተው የማህበረው ህጋዊ መከላከያና ትምህርታዊ መረጃ መስክ ሲሆን የሄይቲ ፍልሰተኞች ጊዜያዊ የጥበቃ መብት ያለመከበርና በ2019 ዓ ም ከአገር እንዲባረሩ የተላለፈው ውሳኔ ኢፍትሐዊ አግላይም ነው ብሏል። ክሱ የተመሰረተው በማህበሩ ማለትም ኤንደብሌሲ በሚባለውና በሄይቲ ማህበረሰብ አባላት አማካኝነት እንደሆነም ታውቋል። አድማጮች፣ ለሰዓቱ ያለው የዜና ማሰሚያ ጊዜ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ። ብርሃን ኃይሉ ፕሮግራም እየመራች ነው። ኦልድሪስ የቴክኒክ ምህንድስናው ላይ ነው። ለምሽቱ በርከት ያሉ ዘገባዎች እንዲሁም ቅንብሮች ይዘናል። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን 7 ሰዎች መሞታቸውን ታውቋል ሲሉ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጡ። ከሟቾች ውስጥ አንድ ታዳጊና አንድ የመከላከያ ሰራዊቱ አባልም እንዳሉበት ተናግረዋል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት ታጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ የሚሉ መፈክሮችን የሚያሰሙ የከተማው ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው ይላሉ። ተቃውሞው ወደ ግጭት ተቀይሮ የመንግስት ተቋማትና ተሽከርካሪዎች፣ የእርሻ ልማት ድርጅቶች፣ የፓርቲ ጽህፈት ቤት፣ የባለ ሀብቶች ንብረት፣ ዘርን መሰረት ያደረገ ቤትና ንብረት ላይ የተደረጉ የቃጠሎ እርምጃዎች መኖራቸውን ነዋሪዎቹ ገልጠዋል። የመንግስት ታጣቂዎች ለተቃውሞ በወጣው ህዝብ ላይ በምድርና በአየር ጥቃት እንዲፈጸሙባቸውና ሄሊኮፕተሮቹ አሁን ከመሸም በኋላ በከተማው አናት ላይ እየተዘዋወሩ እንደሆነ ነዋሪዎቹ ይናገራሉ። በጉዳዩ ላይ መረጃ ለማግኘት የክልሉን የመንግስት ኮሚኒኬሽን ጉዳዮች ዲሬክተር አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት የተደረገው ጥረት ስልካቸው ባለመነሳቱ ለጊዜው አልተሳካም። ጽዮን ግርማ የዘገባውን ዝርዝር ይዛ ቀርባለች።
በቆቦ ከተማ የሚገኙ ያነጋገርናቸው ነዋሪዎች ለአሜሪካ ድምፅ እንደገለጹት ባለፈው ቅዳሜ በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመው ግድያ በቆቦ ከተማ በትላንትናው ዕለት ለተቀሰቀሰውና በዛሬው ዕለት ለቀጠለው ህዝባዊ ተቃውሞ የመጀመሪያ ምክንያት ነው ብለውናል። በትላንትናው ዕለት የተጀመረው ተቃውሞ ወደ ግጭት አምርቶ ሰዎች ተገድለዋል፣ ንብረት ተቃጥሏል፣ በአጠቃላይ ከተማዋ የጦርነት ቀጠና መስላለች ብለውናል። ሁኔታውን በቅርብ ሲከታተል እንደነበር የገለጸልን ወጣት በምሽቱ አነጋግረነው ነበር። ለደህንነቱ ስለሚሰጋ ማንነቱን እንድንደብቅለት ድምፁንም እንድንቀይር ጠይቆናል።
አሁን 7 ገለው አነሱ፣ መከላከያም አንድ ሙቷን፣ የቆሰሉ ብዙ አሉ። በሄሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት። አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር። ህዝቡን መሳሪያ ታጥቆ ስለነበር የግል ታጣቂዎቹን መጥቶ ስለነበር ወደ አራሞ የሚባል ከከተማ 2-3 ኪሎ ሜትር ወጣ ብሎ ያለ ቦታ ላይ እያወረደ ነበር። የደርግ አየር ማረፊያ እዛ አካባቢ ነበር። አሁን ያው ወጣቱን በጥይትና በጢስ ቦምብ አስፋልት እያወጡ ሽንኩርትና ቲማቲም የጫኑ መኪኖች እያለፉ ነው ያሉ፣ በኦራሎችና በፓትሮሎች በመከላከያ አስታጅበው ማለት ነው።
ሁለተኛው የተቃውሞ ምክንያት በከተማ ውስጥ የታሰሩ ወጣቶች እንዲፈቱ የሚጠይቅ በመሆኑ ህዝቡ በቀጥታ ወደ ፖሊስ ጣቢያ አምርቷል ይላል ይህ ወጣት።
ለረብሻ ወጣቸዋለሁ ከፈጣሪዎች ብሎ ኮማንድ ፖስት ከተጀመረ ጀምሮ እያሰረ እያሰቃያቸው የነበረ ወጣቶች አሉ። የከተማ ወጣቶች እነሱ ፈክል በምን ጥያቄ ያቀረበ ሊፈትለትና ጥያቄው ሊመልስለት አልቻለም። ይባስ ብለው የከተማውን ህዝብ ይደበድቡ ነበር። ያ ነገር ነው ህዝቡ ያበሳቸው። ህዝቡ አንዴ ይወጣ በነቂስ ወጣ። የታሰሩትን እናስፈታ ያው ለድርጅቱ መረጃ እየሰጡ ሲያስመጡ ሲያስደበድቡ ነበር ያሉት ሰዎች ቤት ንብረታቸውንና የመንግስት ተቋማትን ማቃጠል ጀመረ። አሁን በተቃጠሉ ፍርድ ቤት ሙሉ ለሙሉ ወድሟል። ህንፃውን እስከ ማስፈር ድረስ መዘጋጃ ቤት፣ አራቱም የከተማው ቀበሌዎች ተቃጥለዋል። ገቢዎች ቢሮ ተቃጥሏል። ዘለቀ እርሻ መካናይዜሽን ወይንም ወልዲያ አትክልትና ፍራፍሬ በመባል የሚታወቀው የውሃ ወይንም የኢፈርት እህት ኩባንያ ነው። የአዋሪን ገበሬዎችና አርሶ አደሮች መሬት ተቀምጦ ለትግራይ ክልል የቲማቲምና የአትክልት ማምረቻ አድርጎ እየሰራ ያለ ድርጅት ነው። ለከተማዋ ምንም አይነት ጥቅም የለውም። ከተመሰረተ ረዝም አመት አስቆጥተዋል። 12 አመት አካባቢ ማለት ነው። ሁለት ትራክተር አቃጥለዋል። አንድ ደብል ካፕ ሲወጣ አንድ ላንድ ክሎዘር አለ፣ አንድ ጭነት መኪና አለ፣ አንድ ሙሉ መጋዘን ማለት ነው። እህል የያዘ ሙሉ መጋዘን ተቃጥሏል። አንድ መጋዘን ሙሉ ደግሞ ስፔር ፓርት ወድመዋል። ከማው ደግሞ ግን ከ30 ደቂቃ በፊት የድርጅቱ ስራ አስኪያጅ የነበሩት የህወሓት ታጋይ የነበሩ ከ30 ደቂቃ በፊት በመከላከያና በፖሊስ ታጅሮ ከከተማ እንዲወጡ ተደርገዋል። የራያ ቆቦ ጤና ጥበቃ ጽህፈት ቤት እሱም ተቃጥሏል። የራያ ቆቦ ትምህርት ጽህፈት ቤትም እንዲሁ ሙሉ ለሙሉ ወድሟል። የራያ ቆቦ አስተዳደር ጽህፈት ቤት ደግሞ አለ። የራያ ቆቦ ወረዳ ምልሽ የገጠሩን ነው፣ የከተማውን ሳይሆን የገጠሮች ከተማው ላይ ነው ጽህፈት ቤት ያለው። የራያ ቆቦ አስተዳደር ጽህፈት ቤት ሙሉ በሙሉ ነው። ከ15 በላይ የወረዳው መኪናዎች ትልቅ ውድመትና ወጣቱ ተዘጋጅቶ ነው ያለው። አሁንም መከላከያውን አልፈራም፣ አንድነቱ እንዳለ ነው የሚሰማ። አሁን የወጣቱ ድን ጎልቶ የሚሰማ ያለው አላማጣ የኛ ነው፣ ወልዲያ የኛ ነው፣ ኮረም የኛ ነው፣ ሰቆጣ የኛ ነው፣ ማጮ የኛ ነው የሚል መፎክር ነው ያለው። ያው አንድነቱ እንዳለ ነው። ወጣቱ እስካሁን አልፈራም፣ መከላከያም ህዝቡ ላይ መተኮስን አላቆመም።
ሌላው በቆቦ ከተማ ተወልደው ያደጉና በተመሳሳይ ድምጻቸውን እንድንቀይር የጠየቁን አዛውንት ቆቦ በህዝቡና በመከላከያ ሰራዊት መካከል ከፍተኛ ውጥረት ነግሷል ይላሉ።
በወልዲያ በሆኑ ወንድሞቻችን አዘኔት የተነሳ ያው ስሜትን ለመግለጽ ነው። ወጣቶች ተነሱ፣ ህዝቡም ተነሳ። አንዳንድ የትግሬ መረጃዎች ነበሩ። እነሱን ንብረት አቃጠለ ነበረ። ከዛ በኋላ ግን አጠፌታ የከፋ ነው። ይሄ ነው ማለት አይቻልም። አሁን ራሱ በምነግር ሰዓት ይሄ ንግጭ ራሱ ዙሪያው መከላከያ ነው። መስረኘት ዘገው የሚባል ዙ የሚባል ማአት ማአት መሳሪያ ተሸክሞ አገርን ዝሚሆን ገፍተኝ ይደረግ የሞቱት ያው መከላከያዎቹ ጋር ወደ 7 አንዱ 7 አመት ስልጣን ነው ተገደለ። ነገሮች ግን በጣም በሚያሳዝን ሁኔታ በሚያሳዝን ይሄ እርምጃ ይበቀዋል የማይባል ወደ ሌሎች ዘር ማጥፋት አሁን እኛ ራሳችን መውጫርስን ተቸግረን ነው እንጂ ቤታችን ንብረታችን ጥለን በመውጣት ግን ቤት ምጣ አሁን ዙሪያ ሰቡ ተከቧል። በቃ ውጥት ካለ ስልጣን የለ ትልቅ የለ ዱላ ነው ዱላ ዱላ ከጥይቱ ጥይቱ ይሻላል ወደ ይገላል ዱላ ነው በቃ በቃ የተቀጣ የሰቀጣ አገር ናት። በህይወት ዘመን ከሀይለ ስላሴ ጀምሮ ነበርኩ እንዲህ አይነት ነገር አይቻላል። በጣም የከፋ ነው። ወጣቱ ብሶቱን የገለጸው ይሄ ብሶት አጠፌታው የከፋ ነው። በጣም እጅግ በጣም የከፋ ነው። በጣም በሚያሳዝን ሁኔታ ነው የሚሰሩት። እኔ በእውነት የኢትዮጵያ መከላከያ ሳይሆን ጣሊያን እንኳ ጋዜያ እንደዚህ አላደረጉ። በጣም 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 በሚያሳዝን ሁኔታ ነው የሚጨፈጭፉት የሚደበድቡት። እንደውም መግለጫ ያቅተኛል። አንድ ሰው በሽንት ለመሽናት እንኳ ከውጭ አይወጣም። ከወጣ ጎትቶ ነው በቃ 5-6 ነው የሚደበድቡት። አሁን የጥይቱ የምናምኑ የግድያውን ተዩ የሞት ተገላግለዋል። እኛ ተገላገልን በቁማችን በቃ የምንሰራል ያለን በቃ ምንድን ነው ይገልጠዋል ምልሽ ነገር ምን እንደሚገልጠ ያላቀ በሄሊኮፕተር ነው ወታደር የሚወርደው በቃ ድምላችን ይች ነው ግደሉ ነው ግደሉ ነው። የወጣቱ ደግሞ መገደል ሲጀምር ተበተነ። አሁን ከሚቤት እያወጡ መገልገልና መግደል።
እኛ አዛውንት እንደሚሉት እኛ ባነጋገርናቸው ወቅት ሄሊኮፕተር በከተማው አናት ላይ እየተሽከረከረ እንደዚሁም የተኩስ ድምፅ እየተሰማ መሆኑን ገልጸውልናል። የከተማ ወጣቶች ሁኔታውን እየተከታተሉ ያለችበትን ሁኔታ በተንቀሳቃሽ ምስል የላኩልን ሲሆን በላኩት ቪዲዮ ላይም የተኩስ ድምፅ ይሰማል፣ ጭስና እንዲሁም በከፍተኛ ሁኔታ የታጠቁ ወታደሮች አስፋልት መንገዶቹም ሞልተው ይታያሉ። በተጨማሪም የተቃጠሉትና የወደሙት ንብረቶችን የሚያሳዩ ምስሎችንም ልከውልናል። ወጣቶቹ በዱላ ሲደበደቡ የሚያሳዩ ቪዲዮዎችም አሉ። በሌላ በኩል በቆቦ ከተማ ለረጅም ጊዜ የኖሩ የትግራይ ተወላጅ የሆኑ ነዋሪዎች ቤትና ንብረት መቃጠሉን ያነጋገርናቸው ነዋሪዎች ገልጸውልናል። ይህ እንዴት ሆነ? ተገቢስ ነው ወይ ብለን ጠይቀናቸው ነበር።
ግን ያንዳንዱ ታቻለው የትግራይ ስም ታቻለው ህዋትን እንደታወት ነው የሚያመልከው። ህዋትን አይሆንም አይሆንም አይሆንም። ስለዚህ ህዋትን ስለሚያመልክ አጋራችን አልሆነም። የእኛም ብሶት እንደ ብሶት አላየውም። የእኛ ጭቆና እንደ ጭቆና አላየውም። የእኛም ባርነት እንደ ባርነት አላየውም። በቃ የእነሱ እንኳ ባይመቻቸው ህወሓትን የሚነካባቸው ሰው አይወዱም። ስለዚህ ይህን ነገር እየነገርናቸው አብረን እየዋልን አብረን እያደርን አብረን እየበላን አብረን እየሸመት የባህላች ከለክሙን እንኳ አይሆንም አይሉም። ስለዚህ ይሄ የተጠራቀመ የዞረ ድንበር ነው።
አዛውንቱ አያይዘው ሁለቱ ህዝቦች ለዘመናት አብረው የኖሩ ቢሆንም አሁን ግን በህወሓት ምክንያት ከፍተኛ ጥላቻ እየተመሰረተ ነው፣ ሁኔታ ሁሉ አስጊ ነው ይላሉ። ሀገሪቱን የሚመራው ገዢ ፓርቲ ለ18 ቀናት የዘለቀ ስብሰባ አድርጎ በሀገሪቱ ለተፈጠሩት ችግሮች ኃላፊነት በመውሰድ ሁኔታውን በአጭር ጊዜ እንደሚፈታ ከገለጸ በኋላ በዚህ ሳምንት ብቻ በወልዲያ ግድያ መፈጸሙን፣ በሞያሌም እንዲሁ የሰው ህይወት መጥፋቱን እና በተጨማሪም በወልቂት ጤ ህዝብ ለተቃውሞ አደባባይ መውጣቱን መዘገባችን ይታወሳል። የቆቦውን ሁኔታ በተመለከተ የክልሉን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ሳይሳካልን ቀርቷል። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ ተከታዩም ከዚሁ ዜና ጋር ያቆየናል። ንብረታቸው በመቃጠሉ ሳቢያ ከቆቦ ከተማ ሸሽተው ወደ ሌላ አካባቢ መሄዳቸውን የገለጡ አንድ በንግድ ስራ ይተዳደሩ የነበሩ የአካባቢው ነዋሪ የትግርኛ ክፍል ባልደረባችን ገብረ ገብረ መድን በስልክ አነጋግሯል። እነሆ ዘገባዋል።
ገዛይ ገብረ ኢየሱስ።
የት ነው የምትኖረው?
ቆቦ።
ቆቦ አሁን የት ነው ያለኸው?
አሁን አላማጣ ነው ያለሁት።
አላማጣ? እንዴት ከቆቦ ወደ አላማጣ ሄድክ?
ያው ካለው ግርግር አንጻር በጣም ከፍተኛ ግርግር ሲበዛ የትግሬዎች ቤት እየተቃጠለ ነው። ከጓደኛ ቤት ነው ያደርኩት። በዛው አማካኝነት እየተጠናከረ ሲሄድ መከላከያ መጥቷል። ያሉ የጸጥታ ኃይሎችም ገብተው ነበረ። ምንም አይነት ስራ እየሰሩ አይደለም። እንግዲህ ረብሻው ሲበዛ ቤቶቹን ሲቃጠሉ እቃዎቹ እንዳለ ተቃጥሏል። እቃዎቹ እንዳለ ተቃጥሏል። እኔ ነጋዴ ነኝ። ሸቀጣሸቀጥ
የሸቀጣሸቀጥ ሱቅ አለ እና
ሱቅ ነበረ። ያው አሁን የለም።
ተቃጥሏል
ተጋድለዋል። እንኳን እሱ መኖሪያ ቤት ምንም ነገር የለም። እና በዛ አማኝነት ነው
የተቃጠሉ የሱቅ መደብሮች። የምታውቃቸው ዝርዝራቸውን ልትነግረኝ ይችላለህ?
አሁን እንዴት መሰለ እንዳለ የትግሬዎች የተባሉ እጣዎች የቀረ ነገር የለም። ተውና የሸቀጣሸ እነዚህ የድርጅት ሱቆች መኖሪያ ቤት እያንዳንዱን ተመርጠውን የተቃጠለው እንትኖቹ ድርጅቶቹ በአይንን ገብተን አላየንም። ምክንያቱም የምናይበት ሰዓት እንትንም የለም። እዛም መግባት አትችልም ካለው ኮንዲሽን አንጻር እና በዛ ማኝነት የነ የተለከለ ማለት አይቻልም። አሉ የተባሉት እዛ ሱቆች እንዳለ ተቃጥለዋል።
የትግራይ ተወላጆች ብቻ እየተለዩ ነው የሚቃጠሉት ማለት ነው?
እየተለዩ
ለምንድን ነው?
ምንም እኛ ራሱ እንዴት እንደሆነ በጭራሽ የምናውቀው አይደለንም። የብዙ አመት ነዋሪ ነን እዛ። ነገር ግን መምጫው ትእዛዙ ምን እንደሆነ በጭራሽ የምናውቀው ነገር የለም።
ስንት አመት ተቀምጠሃል? ለስንት አመት ኖረሃል እዛ አካባቢ?
20 አመት 21 አካባቢ
21 አመት እዛ ኖረሃል። ትዳርና ልጆች አሉ?
ለሀገር ናቸው። እንደ አጋጣሚ ለበዓል እንደሄዱ ናቸው። ወደ ቤተሰብ ቤት ለበዓል ወደ ትግራይ እየሄዱ ናቸው። በዛ አጋጣሚ ሊመጡ ነበረ፣ ሊመጡ አልቻሉ።
እንዴት አመለጥክ አንተ?
ማታ እንዲህ አይነት ኢንፎርሜሽኖች እየተወሩ ነበረ። እንግዲህ ከነሱ ወዳጅ ዘመድ አይጠፋም እና እንዲህ አይነት ወሬዎች አሉ በሚባል አጋጣሚ ከስራ ቦታ ወጥቼ ሻይ ቡና እያልን ነበረ። 11 ሰዓት በጊዜ ነው የተጀመረው ትናንት።
እና እንዴት አመለጥክ? እንዴት ወጣ?
ታማኝነት ነው እንዳልኩ ነው። በጓደኞች ምክንያት ነው ወደዛ ልወጣ ቻልኩኝ እንጂ ያላሰብኩትም ያወቅኩት ነገርም የለም። ወንዝ ነገር አለ፣ በወንዝ አድርገን ነው ልንወጣ ቻል ነው። ወደ በረሃ የሆነ ትምህርት ቤት አለ፣ በዛ አድርገን ነው ያወጣ ነው።
አሁን መንግስት ምን ማድረግ አለበት? ምን መሆን አለበት? ምን መደረግ አለበት ብለህ ትላለህ? በተለይ
ራሱ መፈተሽ አለበት ብዬ ነው የማስበው እኔ። ራሱ መፈተሽ አለበት። ልዩ ትኩረት ተደርጎ ለእነዚህ በልዩ መንገድ እንደዚህ የሚደረግበት ምክንያት እኛ ምንም እናውቀው ነገር የለም። ከድንጋጤውም አንጻር እንግዲህ ሰላም ሲኖር ነው አገርም አገር ልትሆን የምትችለው እና እኛ አገር ሰላም ብለን ልንሰራ እየሰራን ባለንበት ሰዓት ላይ የሰራ መልሶ እሳት የሚጋይበት ከሆነ መልሰ 30 አመት ሰርተ ላታገኘው ነገር ነው። እንግዲህ ይህን ነገር የተከሰተው እና
የሞተ ሰው የተጎዳ ሰው አለ እዛ አካባቢ በተፈጠረው ግርግር በተፈጠረው
ብዙም አልሰማሁም። የሚደውል ሰው እንጂ እኔ ደውዬ እንዴት ሆነ ብዬ ብዙም አልጠየቁም።
አመሰግናለሁ ለሰጠኝ ቃለ መጠይቅ።
ሙስና በአፍሪካ ውስጥ እያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑ ተገልጧል። ከተናጋሪዎቹ አንዷ ናቸው ይህን የገለጡት። አፍሪካ በዚሁ በሙስና ምክንያት በዓመት 148 ቢሊዮን ዶላርስ እንደምታጣም ነው የገለጡት። ይሄ የተገለጠበትን የአፍሪካ ህብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልእክቶችን እያብላላች መሆኗን ጠቁመዋል። የስብሰባውን መክፈቻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚጀምረው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። በዛሬው የውጭ ጉዳይ ሚኒስትሮች ስብሰባ መክፈቻ ላይ የተናገሩን በዚህ ርዕስ ላይ አተኩረዋል። የተባበሩት መንግስታት ረዳቷና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ጸሐፊ ቬራ ሶንግዌ አንዷ ናቸው። ሙስና በአህጉሪቱ ላይ ያስከተለ ላለው ችግር የተለያዩ ማሳያዎችን ጠቅሰዋል። አህጉሪቱ በየአመቱ 148 ቢሊዮን ዶላር እንደምታጣም ነው የገለጹት። ይህ ደግሞ ከአፍሪካ አመታዊ ምርት 1/4 ማለት እንደሆነም ጠቁመዋል። እና ሙስና አህጉሪቱን በከፍተኛ ሁኔታ የተጠናወተ በሽታ መሆኑን በአስተርጓሚ በሚደመጠው የፈረንሳይኛ ንግግራቸው አስረድተዋል።
በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች፣ ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ። ኢኮኖሚያችንን ቀስ በቀስና ደረጃ በደረጃ እየበላ ያለ ብቸኛው ደዌ ነው። የመጨረሻው መፍትሄና መድኃኒትም ሙስናን መለየትና ማጥፋት ነው።
ወጣቶች የሚሰደዱት፣ ለሞት የሚዳረጉት፣ እናቶች የሚቸገሩት፣ በአጠቃላይም ህብረተሰቡ እየተጎዳ ያለው በዚሁ በሙስና መሆኑን ደግሞ ስራ አስፈጻሚ ጸሐፊዋ በእንግሊዝኛ ባደረጉት ንግግር ነው ያብራሩት።
How can we get the Africa we want if most of our mothers cannot have babies in safe conditions?
አብዛኞቹ እናቶች ደህንነቱ በተጠበቀ ሁኔታ መውለድ የማይችሉ ከሆነ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? ምክንያቱም መንግስታት ለነርሱ መዳኒት መግዣ የሚሆንም ሆነ አገልግሎት እንዲያገኙ የሚያስችል የመክፈል አቅም ስለሌላቸው። በሙስና ምክንያት ሴቶች የመሬት ባለቤት መሆን ሳይችሉ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን?
How can we get the Africa we want if collectively we let our most precious assets?
በሙስና ምክንያት ለነጻነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃ ውስጥ ሰምጠው እንዲሞቱ የምናደርግ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን?
When our youth no longer believe in their leaders, when our youth no longer believe in our institutions, we cannot get the Africa we want.
ወጣቶቻችን በመሪዎቻቸው ማመን ሲያቆሙ፣ በተቋሞቻችን ማመን ሲያቆሙ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን?
በሙስና ምክንያት የሚፈጸመው ኢፍትሃዊነት በሌላ በየትኛው ምክንያት ከመጣው የከፋ መሆኑንም ነው ቬራ ሶንግዌ ያብራሩት።
The injustice of corruption brought to life within our institutions is more public.
በተቋሞቻችን ውስጥ ባለው ሙስና ምክንያት የሚፈጠረው ኢፍትሃዊ እንደ አህጉር ከመያጋጥመን ከየትኛውም ሌላ ኢፍትሃዊነት የከፋ ነው። ይህ በአህጉሪቱ ውስጥ የሚደረግ ኢፍትሃዊነት ነው። በግልጽም በአህጉሪቱ ውስጥ መፍትሄ የሚያገኝ ኢፍትሃዊነት ነው።
በስብሰባው መክፈቻ ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ደግሞ የሚኒስትሮቹ ስብሰባ ከዩናይትድ ስቴትስ በተደመጡት አስተያየቶች ላይ ጭምር ሊነጋገር እንደሚችል ጠቆም አድርገዋል። አፍሪካ ከወደ ዩናይትድ ስቴትስ የተደመጡ መልእክቶችን ገና አብላልታ አልጨረሰችም ያሉት ሊቀመንበሩ መልእክቶቹ ምን እንደሆኑም ጠቁመዋል።
Messages of despise, of hatred and the desire to marginalize and exclude.
የጥላቻ መልእክቶች፣ ኢየሩሳሌምን በተመለከተ የተሰጡ አስተያየቶችና በዓለም ላይ ለሚካሄደው የሰላም ማስከበር ተልእኮ የተመደበውን በጀት መቀነስ የመሳሰሉት። ይህ ደግሞ ህብረ ብሔራዊነት ትልቅ ቀውስ ውስጥ እንደሆነ እንድናምን ያደርገናል።
ከሚኒስትሮቹ ስብሰባ ቀደም ብሎ የተካሄደው የአፍሪካ ህብረት አምባሳደሮች ስብሰባ ተመሳሳይ ሐሳብ አንጸባርቋል። የአምባሳደሮቹ ኮሚቴ ባዘጋጀው ረቂቅ አቋም መግለጫ በተለይ ፕሬዝዳንት ዶናልድ ትራምፕ አፍሪካን በተመለከተ የተጠቀሙትን የደሃ የሚል እንድምታ ያለው አገላለጽ ማውገዙ ይታወሳል። የአፍሪካ ህብረት የመሪዎች ጉባኤ የፊታችን እሁድ ይጀምራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አንድ ሌላ ዘገባም አድርሶናል። ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ አገር ውስጥ ለመመለስ መጀመሯን የውጭ ጉዳይ ሚኒስቴር ማስታወቁን ይመለከታል። የሚኒስትሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ እንዳብራሩትም በዛሬው ዕለት ብቻ 21 ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል ይላሉ። አቶ መለስን ያነጋገረው እስክንድር ፍሬው ይህንኑ በሚያብራሩበት ይጀምራል።
በዛሬው ዕለት ብቻ 21 ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል። አቶ መለስን ያነጋገራቸው እስክንድር ፍሬው ነው። ይህንኑ በማብራራት ይጀምራሉ።
በዛሬው ዕለት እኩለ ሌሊት ላይ 21ዱን ወደ አገር ቤት መልሰናል። ከነዚህ ውስጥ ወደ 16 የሚሆኑት ሴቶች ናቸው፣ አምስቱ ወንዶች ናቸው። ከተለያየ ሀገራችን ክፍል የመጡና በህገወጥ አዘዋዋሪዎች ወደ ሶስተኛ ሀገር ሲሄዱ ሊቢያ ውስጥ የቆዩ ናቸው። አንዳንዶቹ ለ6 ወር አካባቢ የታሰሩ፣ ገሚሶቹ አሰሪዎቻቸው ጥለዋቸው ሄደው ኦና ቤት ላይ ሲቸገሩ የነበሩ፣ ጉዳት የሚታይባቸው፣ የህመም ስሜት የሚታይባቸው ናቸው። እነዚህን ነው ወደ አገር ቤት ለመለስ የተቻለው። ሁለተኛው ዙር ላይ ወደ 45 የሚሆኑ ኢትዮጵያውያን እናመጣለን።
መቼ?
በቅርቡ የጉዞ ሰነድ ተሰጥቷቸዋል። ወደ ሊቢያ እንደ ልብ የአየር በረራ የለም። መንግስት የሚቆጣጠረው አካባቢ የተወሰነ ነው። በጦር አበጋዞች፣ በሚሊሻዎች ቁጥር ስር ያለ ቦታ ነው ያለው። እኛም ኤምባሲ እዛ ስለሌለን እንደ ልባችን መግባት
ከግብጽ ነው
የምንሸፍነው ሊቢያን። ስለዚህ በቅርቡ እናመጣለን። ከነሱ ውስጥ ሕክምና የሚያስፈልጋቸው እዛው ባሉበት ቦታ ሕክምና እንዲያገኙ መንግስት እያደረገ ነው። የጉዞ ሰነድ ተሰጥቷቸዋል። ወደ አገር ቤት የሚመለሱ ይሆናል። ግብጽ ባለው ኢትዮጵያ ኤምባሲ፣ ሊቢያ በሚገኙ ኢትዮጵያውያን እንዲሁም ከዓለም አቀፉ የስደተኞች ድርጅት አይኦኤም ጋር በመተባበር እየተሰራ ያለ ነው። ወደፊት ተጠናክሮ
ይቀጥላል። ከተመዘገቡት ከስንቶች ውስጥ ነው ዛሬ 21 የመጡት? 45 ደግሞ በቅርቡ ይመጣሉ እያሉኝ ያሉት?
እነዚህ ሁለቱም የአጠቃላይ እስካሁን የተመዘገቡ ኢትዮጵያውያን ቁጥር ነው።
ስንት ኢትዮጵያን አሉ ብሎ ይገምታል ኢትዮጵያ የውጭ ጉዳይ ሚኒስቴር? አሁን ሊቢያ በአጠቃላይ ግምት ቁጥር ካለ?
ግምት ማስቀመጥ ይቸግራል። ስለምን? አንደኛ እያንዳንዱ ሰው በራሱ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ ሊቢያ ይገባል። ሊቢያ ከገባም በኋላ አንድ ቦታ አይቀመጥም። የተመቸው ቦታ፣ ደህንነቴ ይረጋገጣል ብሎ የሚያስበው ቦታ ነው። ስራ ተቀጥረው ሰዎች ውስጥ የሚሰሩትም እንደልባቸው የመንቀሳቀስ አቅም የላቸው። ከዛ በተጨማሪም እዛ ሚስዮን ስለሌለን ለመመዝገብ እድሉ የለንም። ስለዚህ በእነዚህ ተደራራቢ ምክንያቶች ሳቢያ ሊቢያ ያሉ ዜጎቻችንን ቁጥር ማስቀመጥ ይቸግራል። አሁንም ግን መንግስት ዜጎች ወደ አገር ቤት እንዲመለሱ አስፈላጊውን ጥረት ያደርጋል።
ኢትዮጵያ እንዲመጡ ጥረት ማድረግ የተጀመረው ከባርነቱ ዜና በኋላ ነው። ዜጎች ሰዎችን በባርነት የመሸጥ እንቅስቃሴ ሊቢያ ውስጥ እንዳለ በሲኤንኤን ከተዘገበ ከዛም ዓለም ካወገዘው በኋላ ነው
አይደለም? የኢትዮጵያ መንግስት በተለያየ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ በሚያደርጉት ጥረት ችግር ላይ ያሉ ዜጎችን ሲረዳ አሁን የመጀመረ አይደለም።
የአሁኖቹን የመመዝገቡ ጥረት የተጀመረው ማለት ነው?
ይሄኛው ጥረት የተጀመረው አሁን ችግሩ ከተከሰተ በኋላ ነው። ማስታወቂያ ተነግሮ ያሉበትን ቦታ እንዲገልጹ ተጠይቀው የተካሄደበት ነው።
በጣም አመሰግናለሁ አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ።
እግዜር ይስጥልኝ እስክንድር፣ አንተንም የአሜሪካ ድምጽ ሬዲዮን አመሰግናለሁ።
ከምሽቱ 3 ሰዓት ከ33 ደቂቃ ሊሆን ነው። ከአሜሪካ ድምፅ ራዲዮ ጣቢያ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። ከእናንተ ከአድማጮች ካገኘናቸው መልእክቶች ለሰዓቱ ተመጥነው የተዘጋጁትን እናሰማለን።
ጤና ይስጥልኝ። ሰሞኑን ወልዲያ ውስጥ ሚካኤል ቤተክርስቲያንን እያጀቡ የነበሩ ወጣቶችን በጥይት ደብድቦ የገደለው ህወሓት ካልገደለ ወደ ኋላ እንደማይል መናገር ለቀባሪው ማርዳት ነው። ሁሉም የኢትዮጵያ ሕዝብ የሚያውቀው ስለሆነ እኔ አሁን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች ለሲኖዶሱ ነው። እንዴት ቤተ ክርስቲያን ላይ ወጣት በጥይት ተደብድቦ ሲያልቅ ዝም ጭጭ ይላሉ? እንዴት መግለጫ እንኳን አይሰጡም? እንዴት በግድያ አያወግዙም? ፓትርያርኩን ትቻቸዋለሁ። እሳቸው ላለፉት 2 ዓመት ህዝብ ሲያልቅ አንድም ነገር ሳይናገሩ ባለፈው ወለጋ ውስጥ 2 ትግሬዎች ተገደሉ ስለተባለ ብቻ ወጥተው መግለጫ በቴሌቪዥን የሰጡና እንዲያውም ምህል ላይ ያወጁ ሰው ናቸው እና እሳቸውን ከቁጥር አላስገባቸውም። ግን እዛ ሲኖዶስ ውስጥ የተጠራቀሙ ጳጳሳት ቤተ ክርስቲያን ህይወታቸው፣ በዚህም ዓለም በዛም ዓለም ህይወታችን ቤተ ክርስቲያን ናት ብለው የተቀመጡ ጳጳሳት እንዴት ግድያ አያወግዙም? በጣም ያሳዝናል። ለሞቱት ወንድሞቻችን ደግሞ ነፍሳቸውን በገነት ያኖረው።
ጤና ይስጥልኝ ቪኦኤዎች፣ እንደምን ቀረባችሁ? የዘውትር አድማጫችሁ ነኝ። በጣም አሳዛኝ ነገር ነው ወልዲያ ውስጥ የተከሰተው። የአማራ ብሔራዊ ክልል ቃል አቀባይ አቶ ንጉሱ ጥላሁን አጥፊዎቹ ለፍርድ ይቀርባሉ፣ በህግ ይጠየቃሉ አይነት ነገር ብለው ነበረ። ባለፉት ሁለት ዓመታት ጎንደር ውስጥም ባህር ዳር ውስጥም በርካታ ሰዎች በሞቱ ጊዜ አቶ ንጉሱ ይህንን አስተያየት ነው የሚሰጡት። ከዛ በኋላ ተከታትላችሁ ጠይቃችሁ ታውቃላችሁ? ይህንን ሰውዬ እነማን ተያዙ? በቁጥር በስም ይታወቃሉ? በስም በቁጥር ምን ያክል ሰዎች እንደታሰሩ መጠየቅ ይቻላል? ይሄ ነገር ጀስት ፓተርን ሆነ። ነገም ሰው ሲሞት አቶ ንጉሱ እንደዚህ ይላሉ እና እስቲ ጠንከር አድርጋችሁ ይህንን ነገር ብትጠይቋቸው፣ ምን ያክል ሰው ታሰረ እስካሁን ድረስ ብላችሁ። እግዜር ይስጥልኝ።
አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም በአስተላለፍነው ላይ ወይም እንድናስተላለፍ በምትሹት ጉዳይ ላይ መልእክቶቻችሁን ላኩልን።
አሁን አዲሱ በኢሜይል የደረሱንም በርካቶች ናቸው። ሰዓት እንደ በቃን ወደ ኋላ ላይ ለማቅረብ እንሞክራለን። ታዲያ በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፉ ስርጭታችን እስከ 4 ሰዓት እንደ ወትረው ሁሉ ይቀጥላል። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነ። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ለመጀመርም እንኳ ጊዜ የለንም። ቀጥታ ወደ ቀዳሚው ዝግጅት ነው የምንወስዳችሁ።
ያ ቀዳሚ ዝግጅት አዲሱ በዚህ ሰዓት በየሳምንቱ የሚቀርበው የባህልና ማህበረሰብ ዝግጅት አይደለም። ዛሬ አይቀርብም በፕሮግራም ጥበት፣ በወቅታዊ ፕሮግራም ሳቢያ የአውሮፓውያን አዲስ ዓመት አስታኮ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት የተመለከተ የጥበብ ባለሙያ ጋር ከሙጌታቸው ጋር የጀመርነው ቃለ ምልልስ ለሚቀጥለው ሳምንት ተሻግሯል። ፕሮግራሙን ለምትከታተሉ ይቅርታ እንጠይቃለን። አሁን ወደ ወቅታዊ ዘገባ እንሻገር። ባለፈው ሳምንት ሙሉ መቅረብ ያልቻለ ዝግጅት ነው።
መሰንበቻውን ለዝግጅት ክፍላችን የደረሰን ደብዳቤ ነው መነሻው። በሶማሌ ክልል በፕሬዝዳንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጭ የክልሉ ተወላጆች በሚኖሩባቸው ሀገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎችን መብት የማስጠበቅ ኃላፊነት ያለበት የፌዴራሉ መንግስትም ጣልቃ በመግባት እስካሁን ህዝቡ ለሚያነሳቸው ለእነዚህ የመብት ጥያቄዎች መልስ መስጠት አልቻለም የሚሉትን ክሶች ናቸው በዩናይትድ ስቴትስ የሚኖሩ የአካባቢው ነዋሪዎች ደብዳቤ የያዘው። የህዝባችንን ድምፅ ለማሰማት መስራቱን እየተንቀሳቀሰ ነው ያሉትን የድርጅት መሪዎችና አንዳንድ አባላት አናግረናል። ያነጋገረውም አሉላ ከበደ ነው። ቀጥሉ።
ዱል ሚድድ ይሰኛል የሶማሊኛው ሐረግ የፍትህ ጥያቄ ወደ አማርኛ ሲመለስ። ኡመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ህዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዚዳንት ያለ አንዳች ጠያቂ በህዝቡ ላይ እያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሄ ፍለጋ የታለመ መሆኑን ይናገራሉ።
እኛ የተሰባሰብነው በሶማሌ ክልል ፕሬዚደንት አብዲ መሐመድ ኦማር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻል ነው። በዛ ምክንያት ተሰብስበን ምን እናደርግ፣ እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋምነው።
በክልሉ አምባገነንነት ሰፍኗል፣ ስጋት ነግሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተመላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት።
ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ለምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ትጠይቀኛለህ? ማንም ሰው ልናገር አይችልም። ማንም ብትሆን ሰው ሁሉ በጣም ቸግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው። ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም እዛን ለመኖር ተስፋ አጥቷል። ስራ አያገኙም። በዛ ላይ ደግሞ ነጻ አይደሉም። ኮረፕሽኑ፣ ሙስናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በእሱ አስተዳደር ብዙ ጥያቄዎች አሉ።
በሚኒሶታ ክፍለ ግዛት በንግድ ስራ የሚተዳደሩት ከድር ጅግሪ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌዴራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸውና የክልሉ አስተዳደር በህዝቡ ላይ የሚያደርሰው በደል ስላሳሰበኝ በአቶ ዑመር የሚመራውን ዱል ሚዲድን ተቀላቀልኩ ይላሉ።
ኢትዮጵያ ትውልድ አሜሪካዊ ነኝ። ብዙ ቤተሰቦች ምንዛለሁ። ዱል ሚዲድ በአማርኛ ደግሞ የፍትህ ጥያቄ ነው። ክልላችን ያለው ችግር በተለያዩ ዎች ከክልሉ እና ከፌደራል መንግስት ጋር ያለው ችግር ለመነጋገር ህዝባችንም ብዙ ጊዜ መክሮ ነበረ እና ብዙ ተገቢ ላሹ አልተገኘም ነው። ስለዚህ የህዝባችን ድምፅ ለመሆን ይሄ ዱል ሚዲድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳዑዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁሟል። ዋና አላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናደርጋለን።
አቶ ከድር እንደ ሊቀመንበሩ ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት ሲሉም ከአቶ ዑመር ይስማማሉ።
የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች፣ የሰው ክብር እና ሰብአዊ መብት የሚከበር። አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል ክስ ሳይመሰረት። ለአንድ ምሳሌ መውሰድ የምንችለው ጅጅጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው። እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመስርቶ ብዙ አመታት ተፈርዷል። የፌደራል መንግስትም ይሄ ነገር ያውቃል መሰለኝ፣ ግን እስካሁን እንዴት ችግሩ እንዳልፈታ ትንሽ answer for that ችግሩ እንዴት እንዳልፈታ እናዳቀው።
የተለያዩ ሀገሮች የሚኖሩት የክልሉ ተወላጅ የሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረውን የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዚዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት።
ፍርሃት እዛ ብቻ ሳይሆን ክልል ውስጥ ብቻ ሳይሆን አሁን እዚህ ያለን እኛ አሜሪካ ውስጥ ያለን ባለፈው ወር ካቋቋም ነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉ እስር ቤት አስገባለሁ ብሎ ይደውልናል ወይም ይልካል ሰው እና ቤተሰባችን እዛ ያሉትን ለእኛ ይደውልናል። በፍርሃት ከዚህ ድርጅት ውጡ፣ አትግቡ። ለምን እኛ ይህን ታሰራለን ወይም ይሄ ችግር ደርስብናል ሰው በዛ አይነት ፍርሃት ይኖራል።
የፕሬዚዳንቱ ረዳቶች ወዲህ ወደ ዩናይት ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ።
የፕሬዚደንቱ አብዱ መሐመድ ኦማር ደጋፊዎች ወይም ከሱ ስር የሚሰሩት አንድ አምስት ስድስት ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መጥቶ ነበር ከአንድ ሶስት ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኝ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርንመንት የሚሰራ ሰው ከሆነ በኦፊሻል ቪዝት ነው እዚህ የሚመጣው። ግን እነዚህ በተለይ በክልል ፋይፍ ለሚሰሩት ዝም ብሎ ይመጣሉ። ዋናው አላማቸው ደግሞ ይመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው ማይደግፈው ብሎ ህዝቡን ለማከፋፈል ዋናው አላማቸው ይመጡበት ለዛ ምክንያት ነው። እናው እኛ ካቋቋምነው በኋላ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት፣ ማንም አልሄደለት። እንደገና ሞከሩት፣ ትንሽ ሰው መጡ። አሁን በመጨረሻ ጊዜ ባደረጉት የአሁን ያለፈው ሳምንት ያኔ የኢትዮጵያን አምባሳደር ጋበዙት እንዲመጣ። እንግዲህ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን አደረጉት በዚህ ጊዜ ማስታወቂያ ቡንትላይን የሚባለው ሪጅናል ገቨርንመንት ሶማሊያ ውስጥ ለእነዙ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው እነሱ ነበሩ በብዛት የመጡ ሰብሰባ ላይ እና እኛ አልሄድንም፣ ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ የሄዱት።
ለበርካታ ዓመታት በዚህ በዩናይት ስቴትስ የኖሩት አቶ ከድር በበኩላቸው የዚህ ችግር አካል ነው ያሉትንና በግል የገጠማቸውን ይናገራሉ። በዩናይትስቴትስ ከሚያካሄዱት የንግድ ሥራ በተጨማሪ ከዚህ ቀደም ወደ አገራቸው በመመለስ መዋለ ንዋይ በማፍሰስ ጀምረውት የነበረውን የንግድ ሥራ በክልሉ ሰፍኗል ባሉት የመብት ጥሰትና ሙስና ሳቢያ ለማቋረጥ መገደዳቸውን ነው የገለጡት።
ባለፈው 15 ዓመታት ከዩናይትድ ስቴትስ ወደ ኢትዮጵያ ጅጅጋ ትልቅ ሆቴል ነው የገነባሁት። ኖጎብ ሆቴል የሚባል እና ለኢንቨስትመንት ትንሽ የሚያስቸግር በክልሉ ያለው አመራሮች አብዛኛው ክልሉ ህገ መንግስት እና የኢትዮጵያ ህገ መንግስት ብዙ ጊዜ ሲጣስ ቫሌሽን ሲደረግ ስላዩት የህግ በላይነት የሌለው ቦታ እና ለእኔ ቢዝነስ እና ለደህንነቴ ትንሽ ስጋት ስለነበረኝ አሁን ሸጥኩት ሆቴሉ። ለዛ ምክንያት ነው የሸጥኩት።
የለውጥ ጥያቄው በሶማሊያ ክልልም ጎልቶ እየተሰማ መሆኑን አክለው የተናገሩት አቶ ከድር የፌዴራል መንግስቱ በተጨባጭ የሚወስደውን እርምጃም በቅርበት የሚከታተሉ መሆናቸውን ነው የሚናገሩት።
ግን አሁን ብዙ ተስፋ ያለው እንደምታውቀው በመላ ኢትዮጵያ የኢህአዴግ አመራሮች እንዳሉት ጥልቅ ተሃድሶ እየተደረገ የተለያየ ቦታ መፍትሄ እና የህዝብ ጥያቄ እንፈታለን ብሎ ነው ቅርብ ጊዜ ያስተላለፉት ውሳኔዎች። ግን እኛ ምንለው ተግባራዊ እንዲሆን የሶማሌ ህዝብን ጨምሮ የጠቅላላ ያለው የኢትዮጵያ ህዝቦች ችግር እንዲፈታ መንግስት ጋር ሰልፈን ችግሩ እንዲቀረፍ ትኩረት እናድርጋለን እንለው አንድ ዊ ትረስት ዩ በት ዊ ቬሪፋይ አንድ እዚያም አብዛኛው ጊዜ ሰው ሲነገር ፖለቲካል ተርም ትረስት በት ቬሪፋይ ነው። በተግባር ለማየት እንፈልጋለን። በተለይ በእኛ ክልል ያለው ችግሮች በቶሎ በቀልጣፋ መንገድ እንቀረፍ።
ከሙስና እስከ ህገ ወጥ እስርና ግድያ ቁጥሩ የበዛ ውንጀላ የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ዑመርን ምላሽ እየተጠባበቅን ነው። በተጓዳኙ የክልሉን መንግስታዊ የሰብአዊ መብት ኮሚሽን ተጠሪ አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው አልተሳካም። አድማጮች እንደቀናን እናቀርባለን። አድማጮች አሁን ወደ ተከታዩ ሳምንታዊ ቅንብር እንሻገር። ሳይንስና ህይወት።
በዓለማችን ሰዎችን እየገደሉ በፈጸሙት ወንጀል ባለመጠየቅ ለብዙ ዓመታት ተደብቀው የሚኖሩ እንዳሉ ይታወቃል። አሁን በቅርቡ ይፋ መሆኑ የተነገረለት አዲስ ቴክኖሎጂ የእነዚህን ወንጀለኞች ምስል ቀደም ብሎ ካገኘ ወደ የትኛውም የዓለም ክፍል ሸሽተው ቢሄዱ ማንነታቸውን በትክክል ለይቶ በማሳየት ለፍርድ እንዲቀርቡ የሚደረጉትን ጥረቶች ያግዛል። በቀጣዩ ዝግጅት ለዚህ ለአዲሱ ጸረ ወንጀለኞች ቴክኖሎጂ ቅርበት ያላቸውን ባለሙያ አቶ ዳኛቸው ተሾመን ሰሎሞን ክፍሌ አነጋግሯቸዋል።
በቅድሚያ ለትብብሮ ላመስግን አቶ ዳኛቸው ተሾመ።
እኔም ለዚህ እድል አመሰግናለሁ አቶ ሰሎሞን ክፍሌ።
ምን ይባላል ይሄ አዲሱ ቴክኖሎጂ? ስራውስ ምንድን ነው?
አዲሱ ቴክኖሎጂ የሰውን ገጽታ፣ የሰውን አቋቋም፣ አረማመድ፣ አጎባበጥ፣ አካሄድ በሙሉ አንድ ላይ አጣምሮ የሰውን ማንነት በእርግጠኝነት ይሄ ሰው ይሄ ነው ብሎ የዛሬም ዓመት የዛሬ 15ም 30ም ዓመት እንዲናገር የሚያስችል ቴክኖሎጂ ነው።
ከቪዲዮ ሪኮርደር በምን ይለያል?
አዎ እንግዲህ ቪዲዮ ሪኮርደር የሰውን ገጽታ ይቀዳል። ነገር ግን ይሄ የሚያረገ ምንድን ነው? የተቀዳውን የፊቱን ገጽታ ብቻ ሳይሆን የሰውየውን ቁመናም ጨምሮ የአጥንቶቹን ስኬለታል ሲስተም የሚባለውን የአጥንቶች ስርዓት ሰውነት ውስጥ ያለውን አጠጣጠፉን፣ አቋቋሙን፣ አጎባበጡን፣ አካሄዱን እሱንም ጨምሮ ድምፅም ካለ ድምፅንም ጨምሮ የአንድን ሰው አሻራ እንደ ማለት ነው። ወይንም ደግሞ የጠቅላላ የገጽታ ዲኤንኤ ንጥረ ነገሩን እንደማለት ማለት ይቻላል። ያንን በኢንፎርሜሽን ደረጃ ወስዶ ያስቀምጣል እና ይህ ግለሰብ እድሜው ቢያረጅም ቢያፈጅም፣ መነጽር ቢያረግም ጺም ቢያሳድግም፣ ጸጉሩን ቢላጭም የውሸት ጸጉርን ቢያረግም ያንን ሁሉ ከቁጥር ውስጥ አውጥቶ ዋናውን የሰውየውን እሱ የሚያረገውን ነገር አውጥቶ ያንን ሰው በእርግጠኛነት ይሄ ሰው ይሄ ነው ማለት የሚችል ቴክኖሎጂ ነው።
የምስል አሻራ ሊባል ይችላል።
በትክክል የምስል አሻራ፣ የድምፅ አሻራ፣ ያቋቋም፣ ያካሄድ፣ የአጥንት አስተካከል አሻራ፣ ጠቅላላ በጣም ሰፊ የሆነ የሰውን ማንነት የሚገልጽ ነው። አሁን ባንኮችም ትልልቅ ሴኪሪቲ የጸጥታን ነገር በጣም በሚመለከት አሁን በኤርፖርቶችም መታወቂያ ወረቀት ማሳየት እየቀረ ነው። ከምንም የበለጠ አስተማማኝ ስለሆነ ይህንን እየተጠቀሙ ነው። አንዳንድ ኤርፖርቶች እንኳን አሁን ጀምረዋል። ፊርማ ማያስፈልግም፣ ካርድን እዛ ውስጥ ማስገባት ማያስፈልግም። አሁን
በማን ነው የተሰራው? ባለቤት አለው ወይ? ድርጅት ወይም ሀገር ማለቴ ነው።
እንግዲህ እንደዚህ ያለ ቴክኖሎጂ በሂደት አንዱ ትንሽ ይህንን ሲሰራ፣ ሌላው እዛ ላይ ሲያክልበት፣ አንዱ ይህንን ሲያስተካክል ባለፉት 30-40 ዓመታት ውስጥ እየተጣራ እያደገ የሄደ ቴክኖሎጂ ነው። ባለቤቱ ይሄ ነው የሚባል ለማለት አይቻልም።
እርስዎ ድርሻ አለዎት በዚህ አዲስ ቴክኖሎጂ ግኝት?
የቴክኖሎጂ ተማሪ ነኝ። ያለፉትን 28 ዓመታት የሰራሁት በቴክኖሎጂ ውስጥ ነው። የራሴም ደግሞ ኢንቨንሽንም አለኝ። በዚህ አካባቢም ባይሆን በግራጁዌት ስኩል ሲሄድ ቮይስ ሪኮግኒሽን ይባል ድምፅን የማወቅ የሚያስችል አዎ፣ በዛ ነው ማስተርስ ዲግሪ ያገኘሁት። ቲሲሴ በዛ ኤሪያ ነው እና ይሄ በጣም ኢንትረስት ያደረገኛል። እንደ ቴክኖሎጂስትም ደግሞ ላለፉት 25 ዓመታት ቴክኖሎጂን ማመዛዘንና ማነጻጸር ለካምፓኒዎች እሱን አረግ ነበር። አሁንም ያለፈው ሳምንት ላስ ቬጋስ የቴክኖሎጂ ውጤቶችን ግኝቶችን ከዓለም ዙሪያ የመጡ ሳይንቲስቶች ትልልቅ ካምፓኒዎች አሉ የሚባሉ ሰዎች ተሰባስበው ቴክኖሎጂያቸውን ሲያሳዩ ይህንን የምስልን አሻራ የሚያጠና ሶፍትዌር ከሚያቀርቡ ካምፓኒዎች ጋር ተነጋግሬ ያለው አንዳንዱንም ፈትኛለሁኝ። ከሰዎቹም ጋር ግንኙነት ፈጥረናል። በዛ ውስጥ ብዙ ዓመት ተሳትፌያለሁ። አሁንም እዛ እሳተፋለሁ ማለት ነው።
እርስዎ አሁን ይህን ቴክኖሎጂ ለማስተዋወቅ ያነሳሳው ምንድን ነው?
እንግዲህ ዋናው በሚያሳዝን ሁኔታ እኔ የተፈጠርኩባት ምድር ኢትዮጵያ በግፈኞች ክንድ ህዝቡ ሲታሽ ኖሯል። እኔም የዛሬ 40 ዓመት እዚህም ሀገር ሸሽቼ እንድመጣ ያደረገኝ ይሄ ነው። ከጥይት አምልጬ ነው የመጣሁት እና ግፈኞች በዘመናት ግፍ እየሰሩ ህዝባቸውን እያጎሳቆሉ እየገደሉ ተሸሽገው ይኖራሉ። ልክ እንደ ናዚ ጀርመኒ ላይ ግፍ የፈጠሩ ሰዎች እና እነኛ ለፍርድ አለመቅረባቸው በጣም ውስጤን ያቆስለኛል እና በዛ የተነሳ ነው አሁን ቴክኖሎጂው ደርሶ ለስራ በቅቷል እና ግፍ የሚሰሩ ሰዎች፣ ሰውን ቶርቸር አድርገው አሰቃይተው የሚገሉ ሰዎች መደበቅ የማይችሉበት ደረጃ ደርሷል እና ለህዝባችን ቢያንስ ይሄንን ማስተዋወቅና ህዝባችን ሲበደል ከአሁን ወዲያ በደልህ መቆም አለበት፣ የሚበድልህን ሰው ፎቶግራፉን፣ ገጽታውን፣ ሌላም ኢንፎርሜሽን አንድ ላይ ሰብስቦ ያንን ኢንፎርሜሽን ማስቀመጥ ማስተላለፍ እና ከዛ በኋላ ይሄንን ከሌሎች ለሰው መብት የቆሙ ከነሱ ጋር አብረን ሆነን ዴራቤዝ ይባላል የመረጃ መከማቻ ቤት ማለት ነው በቴክኖሎጂ ውስጥ እዛ ውስጥ ይቀመጥና ወደፊት ጥያቄ ያለባቸው ግለሰቦች የትም ዓለም ሸሽተው በመደበቅ ቢኖሩ ብቅ ሲሉ ፈልገን ይሄ ሰው በዚህ ጊዜ ይህንን የፈጸመ ግፈኛ ነው እና ለፍርድ መቅረብ አለበት ብለን ከነ ምስክሮቹ መቅረብ የሚችልበትን ሁኔታ ለማዘጋጀት ነው የተነሳ ነው።
አቶ ዳኛቸው እስቲ ንገሩኝ፣ እነማን ናችሁ እናንተ? ወንጀለኞች ለፍርድ መቅረብ አለባቸው ስትሉ በመነሳት መንቀሳቀስ ጀመርን የምትሉት?
እንግዲህ አቶ ሰለሞን እንደምታውቀው እኔ ዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የዛ ድርጅት የቦርድ አባል ነኝ እና በዛ የስራ ድርሻዬ ውስጥ ሆኖ ይሄ ድርጅት የተቋቋመውን የኢትዮጵያውያንን መብት ለማስጠበቅና ለማስከበር ስለሆነ ከመርዳትም አልፎ ህዝባችን በደል ሳይደርስበት በደል የማስቆምም ስራ ግዴታ አለብን እና ይህንንም ደግሞ የጀመርነው በዛው መሰረት ነው። ድርጅቱ ይሄንን እንደ መከላከያ ኃይል እንዲሆን ግፈኞች መደበብ የማይችሉበት ዘመን እንደደረሰ እና ባልሆነ ሁኔታ በማይገባ ሁኔታ መከላከያ ኃይሉም ቢሆን ተኩስ የሚል ትዕዛዝ ሲደርስበት እንዳይተኩስ በኋላ ተጠያቂነት እንደሚኖረው እንዲገነዘብ ለማሳሰብ ብለን ነው ይሄንን የሚያደርግ ነው። ግሎባል አላያንስ ይሄንን ቴክኖሎጂ ጥናት እንዳረግም ታዝዤ በዛ መሰረት ነው ይህንን ለማድረግም የገባሁት እና እሱን ማስታወስ ፈልጋለሁ።
ይሄ ቴክኖሎጂ በቅርቡ መሰለኝ ይፋ የተደረገው እና እስካሁን የተያዘና ለፍርድ የቀረበ ወንጀለኛ አለ በዚህ ቴክኖሎጂ አማካኝነት?
አዎ፣ እንግዲህ በብዛት የፖሊስ ኃይሎችም ሌላም ጸጥታ ክፍሎች ሲጠቀሙበት ኖረዋል። ግን ለተራው ህዝብ የቀረበውና ልንጠቀምበት እንችላለን ዋጋውንም ደግሞ ከኛ ኢኮኖሚክ ደረጃ ጋር የሚመጥን ነው ብለን ያልነው አሁን ነው። ከዚህ ቀደም ጀርመን ሀገር ውስጥ የናዚ ወታደሮች ወይንም አዛዦች ወይንም ደግሞ ተባባሪዎች የሆኑ ሰዎች ተደብቀው ሲኖሩ አንዳንዱ ያው በአይን ምስክር፣ አንዳንዱ በፎቶግራፍ ምስክር፣ አንዳንዱ በዲኤንኤም እንደዚሁ ታውቆ ለፍርድ ቀርበዋል። አሁን ግን በአጋጣሚ አሁን እንኳን ሚኒሶታ ያለ አንድ የ98 ዓመት ሽማግሌ በፖላንድ ሀገር ውስጥ እንደዚሁ ግፍ ፈጽሞ አንድ መንደር ውስጥ ወደ 44 ሰዎች የገደለ ማንነቱ ታውቆ ድሮ ከነበሩት ፎቶግራፎችም ከሌሎችም ጋር እሱ ነው ተብሎ ተመስክሮበት በማወላዳ ሁኔታ ይሄኛው ይሄ ሰው ነው ብሎ ሊፈርድበት የቻለው ይሄ ቴክኖሎጂ ነው። ፎቶግራፎችን ካሁኑ ገጽታ ጋር በማመላከት ይሄ ቴክኖሎጂ በየቦታው እየተጠቀሙበት ነው ማለት ነው።
አንድ የመጨረሻ ጥያቄ አንስቼ አበቃለሁ። ከህግ አንጻርስ ጥያቄ አያስነሳም? እንዴት ነው የግለሰቡን ምስል በማሳየት ያ ወንጀለኛ መሆኑ ሊረጋገጥ የሚችለው? የሚላከው ፎቶ በሐሰት ከሆነስ ምን ማረጋገጫ አለ?
እንግዲህ የአንድ ሰው ፎቶ ማለት ነው ጥራት ያለው ፎቶ ስለሆነ ድረስ ልክ የአንድ ሰው የጣት አሻራ እንደ ማለት ነው። የጣት አሻራ ለፍርድ ቤት ወሳኝ ሚና እንደሚጫወተው ዲኤንኤ የሚባለው ደግሞ የሰው ንጥረ ነገርም እንደዚህ ወሳኝ ነገር እንደሚጫወተው የሰው ምስልም በህግ ላይ ወሳኝ የሆነ ሚና እየተጫወተ ነው። ልክ የጣት አሻራም በዛው መሰረት ነው፣ የዲኤንኤም በዛው መሰረት ነው የሚሰራው።
በጣም አመሰግናለሁ አቶ ዳኛቸው ተሾመ።
እኔም በጣም አመሰግናለሁ። ይህን አጋጣሚ ተጠቅሜ በአገራችን ግፍ የሚሰሩ ሰዎችን ለማጋለጥ ገጽታቸውን ማስቀመጥ ያስፈልጋል። ምክንያቱም በአሁኑ ጊዜ ለህግ ማቅረብ ባይቻል ለወደፊት ስለሚቻል ይህንን ኢንፎርሜሽን እንዲያስቀምጡ ማሳሰብ ፈልጋለሁኝ። አቶ ሰለሞን፣
እሺ፣ በድጋሚ አመሰግናለሁ ለጊዜው።
እኔም እንደዚሁ አመሰግናለሁ። እግዜር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሰሜን ኮሪያ የደቀነችውን የኑክሌር ስጋት ለማብቃት ከፍተኛ ዲፕሎማሲያዊ ዘመቻ በመክፈት ጫና ማሳደር አስፈላጊ ነው ይላሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን። ቲለርሰን ይህን አስተያየት የሰጡት በኮሪያው ሰላጤ የጸጥታና መረጋጋት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። አገሮቻችን አሉ ቲለርሰን፣ አገሮቻችን ከዚህ ቀደም ላገዛዙ በኅብረት የላክነውን መልእክት ደግመዋል። የኑክሌር ጦር መሣሪያ ባለቤት የሆነች ሰሜን ኮሪያን አንቀበልም። በዚህ ላይ ሁላችንም የምንጋራው ፖሊሲ አለ፣ ግባችንም አንድ ነው። ያ ፖሊሲና ግብም ሰላጤው ሙሉ በሙሉ ሊረጋገጥና ሊቀለበስ በማይችል ደረጃ ከኑክሌር ነጻ መሆን አለበት የሚል ነው ይልና የቪዮርስ አንቀጽ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አክለውም ዩናይትድ ስቴትስ ከሌሎች የአካባቢው ሀገሮች ጋር በተለይም ከቻይናና ከሩሲያ ጋር በተደጋጋሚ ልዩነቶች እንዲፈጠሩ ለማድረግ ጥረት ብታደርግም አልያዘላትም፣ አሁንም ግንኙነቶቻችን ጠንክረው ይገኛሉ ብለዋል። የተባበሩት መንግሥታት ድርጅት አባል ሀገሮች በተለይም ቻይናና ሩሲያ በሰሜን ኮሪያ ላይ የተጣለውን ማዕቀብ ሙሉ በሙሉ አክብረው መገኘታቸው እጅግ ጠቃሚ ይሆናል። ይህን በተመለከተም ዩናይትድ ስቴትስና ሸሪኮቿ ማዕቀቡን በመጣስ በሕገ ወጥ መንገድ በድብቅ ቁሳቁሶችን ወደ ሰሜን ኮሪያ የሚያስገቡ ሀገሮችን እንቅስቃሴ ለመግታት በሚቻልበት መንገድ ላይ ተወያይተዋል። እርምጃዎቹ በባሕር ላይ ከመርከብ መርከብ የሚተላለፉ ሕገ ወጥ ድርጊቶችንም በዓለም አቀፍ ደረጃ መከላከልን ያካትታሉ። ሰሜን ኮሪያ በየጊዜው ሚሳይል በመተኮስ የምትፈጥረው ስጋት እስካለ ድረስም ዩናይትድ ስቴትስ ማዕቀቡን ማጥበቋን ትቀጥላለች። የዚህ ከፍተኛ ዘመቻ ዓላማ ምንጊዜም ቢሆን ሰሜን ኮሪያ ወደ አስተማማኝ ድርድሮችና አካባቢውን ከኑክሌር ስጋት ነጻ ለማድረግ ነው። ሆኖም ገንቢ ድርድሮችን ለማድረግ አሉ ውጭ ጉዳይ ሚኒስትር ቲለርሰን፣ ገንቢ ድርድሮችን ለማካሄድ ከዚያኛው ወገን አስተማማኝ ተደራዳሪ ያስፈልጋል። እስካሁን ባለው ጊዜ ግን ሰሜን ኮሪያውያን ታማኝነታቸውን አላሳዩም። የፒዮንግያንግ ባለሥልጣናት የእኛ መንገዶች ሁሉ ክፍት መሆናቸውን ይገነዘባሉ፣ የት እንደሚያገኙንም አተውት አይደለም። ነገር ግን አሁንም ሌላውን የማስፈራራት ባሕሪ ያላቸው ሲሉም ማከላቸውን ገልጾ የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዓለም አቀፉ ኅብረተሰብ ሰሜን ኮሪያ ከኑክሌር ነጻ የሆነ ተጨባጭ እርምጃ እስክትወስድ ድረስ የተባበረ ጫናውን መቀጠል አለበት ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ከመሰናበታችን በፊት አንድ ሁለት አርዕስተ ዜና ላሰማ። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን 7 ሰዎች መሞታቸውን ያነጋገርናቸው ነዋሪዎች ገልጠዋል። ከሟቾቹ ውስጥ አንድ ታዳጊና 2 የመከላከያ ሰራዊት አባላት እንዳሉትም ነግረውናል። የኔዘርላንድስ መንግስት የኤርትራ ኤምባሲ ጉዳይ ፈጻሚ ተከስተ ገብረ መድህን ከሀገሩ እንዲወጡ ማዘዙ ተቀባይነት የሌለው አድራጎት ነው ስትል ኤርትራ ተቃውማለች። የኤርትራ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የኔዘርላንድስ እርምጃ የዲፕሎማሲ ግንኙነቶችን የሚመለከተውን የቪየና ድንጋጌ የሚጻረር የማን አለብኝነትና የትንኮሳ ተግባር ነው ብሎታል።
አድማጮች፣ ለምሽቱ ያዝነውንም በዚሁ ማብቃታችን ነው። ነገ አርብ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ምሽቱን ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ ብርሃን ኃይሉ ፕሮግራሙ ስትመራ አምሽታለች። አብረን
ከኦድሬስ ሪገስ ከአቀናባሪያችንና ከተቀሩ ባልደረቦቻችን ጋር
ወጣና እንትና መጣ።
መልካም ምሽት። የትግርኛ ስርጭት ይቀጥላል።
ደህና ደህና